የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ባሳለፍኳቸው 60 አመታቶቼ ውስጥ እንደገና ሀብዬ ታሪኬን ገልጬ ማንበብ ጀመርኩ ነው መሰለኝ። በገጣሚነቴም በለው በተዋናይነቴም በአዘጋጅነቴም ህይወቴን እንደገና ከኋላ ጀምር ያየው።
ከዋሽንግተን ዲሲ አዲስ አበባ ደርሶ መልስ
የድሜ ልኩን የህይወት ጉዞ የ27 አመቱን የስደት ህይወት በሳምንታት ውስጥ አወራረድኩ ትለናለች
ዓለም ፀሐይ ወዳጆ ነች። ከኢትዮጵያ ጉዞዋ መልስ ከጠሩ አክብራ ከስቱዲዮአችን ተገኝታለች። እናውጋታለን።
የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆኖ ራሳቸውን ይገዛሉና ሀሳብ መግለጽ አለበት። አሁን ያለው የዓለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። ለአይንችም እና ኃላፊነት ተሰምቶን በግልጽ ሀሳቦችን ማውራት አለብን። ስለዚህ ወደፊትም በኃላፊነት መንቀስ ያለብን ነገር እንነክሳለን። እንደዚህ እያለን እንቀጥላለን እናስባለን።
እንደ ባለሙያ እንደ ወጣት እዚህ ሀገር በሚከሰቱ ነገሮች ሲፖዞ መሆን አንችልም። እገሌን አስከፍታለሁ፣ እገሌን አስቀይማለሁ የሚለው ስሜት ሳይኖር ካፌው ሀገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝ ነገር መናገር መቻል፣ ሁለቱም ሶስቱም ክትል ታይቶ መቆም ከሆነ ሚቆም፣ ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንፈልበት ግድ የለም የሚለው ይሄኛው ጽናት ነው በጣም የገፋኝ።
ሳታየር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎችን ተከታታዮች ቀልብ በመሳብ ተወዳጅነት ለማትረፍ የታደለ ተከታታይ የቴሌቪዥን ድራማ ነው።
ምን ልታዘዝ የጫወታው ስም ነው።
የሰማችኋቸውም የቴሌቪዥን ድራማው ጸሐፊና ዲሬክተር በኃይሉ ዋሴና መሪ ተዋናዩ ሚካኤል ታምሬ ናቸው።
አሁን ቆየት ብለን ከምን ልታዘዝ ካፌ ጎራ ስንል ከትዕይንቱ እንታደማለን። እናም ስለ ጫወታው እንጫወታለን።
የሳምንቱ ምርጥ ግጥምና ምርጥ ዜማዎችም አልተዘነጉም። መስተንግዶ ዝርዝሩ ለጊዜ ይብቃንና
ከእሁድ ጥቅምት 25 2011 ዓ.ም የራዲዮ መጽሔት ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደነን
ጤና ይስጥልን። እንደምን አመሻችሁ፣ እንደምን ሰነበታችሁ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች።
ከአቀናባሪያችን ንጉሡ ታምሬ ጋር እነሆ የምሽቱን ይዘን ቀርበናል።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሮይተርስ የዜና አገልግሎት ዘገባ መሠረት የእግዚአብሔርን ስም በማጉደፍ ክስ ተወንጅላ የሞት ፍርድ ላይ የቆየችውና ከስምንት ዓመታት እስር በኋላ በነጻ የተለቀቀችው የፓኪስታን ክርስቲያናዊ ባለቤት ፕሬዚደንት ዶናልድ ትራምፕ ከለላ ይሰጧት ዘንድ ተማጽኖ አቅርቧል። በዚህ የእንግሊዝ ፓኪስታን ክርስቲያኖች ማኅበር በተቀረጸውና ዛሬ በሮይተርስ በታየው ቪዲዮ የአሲያ ቢቢ ባለቤት አሺክ ማሲህ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። በቤተሰብ አባላቱ ሕይወት ላይ አደጋ መደቀኑን በመግለጽም ለእንግሊዝና ለካናዳ መንግሥታት የድረሱልን ተማጽኖ አቅርቧል። ተማጽኖውን አስመልክቶ አስተያየት ካላቸው ምላሽ እንዲሰጡ በኢስላማባድ የሚገኙ የዩናይትድ ስቴትስ ኤምባሲ፣ የብሪታንያና የካናዳ ከፍተኛ ኮሚሽኖች ተጠይቀው እንዳልመለሱ ሮይተርስ ዘግቧል። የአሲያ ቢቢ ጠበቃ ሳይፉል ሙሎክ ትላንት ሲናገሩ ቢቢ ፍርድ ቤቱ በነጻ ካሰናበታት በኋላ ሙስሊሞች ስፋት ያለው ተቃውሞ ስለጀመሩ ለሕይወት ፈርቼ ከፓኪስታን ወጥቻለሁ ብለዋል። ታሪክ ኤ ላቤክ ያራሱል አላህ የተባለው የሙስሊም ነውጠኛ ቡድን አባላት በፓኪስታን ትላልቅ ከተሞች መንገዶችን በመዝጋት ባለፈው ረቡዕ አሲያ ቢቢን በነጻ ያሰናበቱ የጠቅላይ ፍርድ ቤት ዳኞች እንዲገደሉ ጥሪ አቅርበዋል። በኔቶ ማለትም በሰሜን አትላንቲክ ቃል ኪዳን ድርጅት መግለጫ መሠረት ትላንት ካቡል አፍጋኒስታን ውስጥ አንድ የዩናይትድ ስቴትስ ወታደር ተገድሎ አንድ ሌላ ቆስሏል። ገዳዩ የአፍጋኒስታን ወታደር ሲሆን መሣሪያውን በዓለም አቀፍ ወታደሮች ላይ ያዞረ ነው። በጥቃቱ ሕይወቱ ያለፈው ወታደር ብሬንት ቴይለር የሰባት ልጆች አባት ነበር። ብሬንት ቴይለር በምዕራባዊው የዩናይትድ ስቴትስ ክፍለ ግዛት በዩታ የሰሜን ኦግደን ከተማ ከንቲባ ሲሆን በብሔራዊ ዘቡ ውስጥ በማገልገል ላይ ነበር ተብሏል። የቆሰለ ወታደር ለህይወቱ በማያሰጋው ሁኔታ ውስጥ እንደሚገኝ ተገልጿል። ግብጽ ባለፈው አርብ ወደ ማዕከላዊ ሚኒያ ክፍለ ሀገር ገጠር ወደሚገኝ ጥንታዊ ገዳም ይጓዙ ከነበሩት 7 ክርስቲያኖች ግድያ ጋር በተያያዘ የሚጠረጠሩ 19 አክራሪ ነውጠኞችን መግደሏን ዛሬ አስታውቃለች። የሀገር አስተዳደር ሚኒስቴር ነውጠኞቹ ከሚኒያ ክፍለ ሀገር በስተምዕራብ በሚገኘው በረሃ ውስጥ የተገደሉት በተኩስ ልውውጥ ወቅት መሆኑን አስታውቀዋል። የተኩስ ልውውጥ መቼ እንደተካሄደ ግን ሚኒስቴሩ ግልጽ አላደረገም። በክርስቲያኖቹ ላይ ግድያውን የፈጸምኩ እኔ ነኝ ሲል ራሱን እስላማዊ መንግሥት ነኝ የሚለው ነውጠኛው ቡድን ኃላፊነት ወስዷል። ያቀረበው ማስረጃ ግን የለም። ከግብፅ 100 ሚሊዮን ሕዝብ 10 ከመቶ ያህሉ የክርስትና እምነት ተከታዮች ናቸው፣ ልዩነት ይደረግብናል ሲሉ ለረጅም ጊዜ ቅሬታ ያሰማሉ። በፓሲፊክ ውቅያኖስ የምትገኘው ኒው ካሌዶኒያ ደሴት የፈረንሳይ አካል ሆና ለመቆየት ለነጻነት ባካሄደችው ረፈረንደም ወስናለች። ከደሴቲቱ 174,000 ነዋሪዎች 57 በመቶ ግድም ከፈረንሳይ ጋር ለመቆየት ድምፅ ሰጥተዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ኒው ካሌዶኒያ ያካሄደችው ረፈረንደም ውጤት የሚያመለክተው በፈረንሳይ ሪፑብሊክ ላይ መተማመን መኖሩን፣ መጻኢ ዕድሏና እሴቶቿ ብሩህ መሆናቸውን ነው ብለዋል። በመጨረሻም ስፖርት። ዛሬ በተካሄደው የኒውዮርክ ሲቲ ማራቶን የወንዶቹን ኢትዮጵያዊው ሌሊሳ ደሲሳ፣ የሴቶቹን ኬንያዊቷ ሜሪ ኬታኒ አሸንፈዋል። ሌሊሳ በኒውዮርክ ሲቲ ማራቶን ድል ሲቀዳጅ ለመጀመሪያ ጊዜ ነው። በውድድሩ ከ50,000 በላይ ሯጮች ተሳትፈዋል። በ55 ሯጮች እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ.ም የተጀመረው የኒውዮርክ ሲቲ ማራቶን ዛሬ አድጎ ከ50,000 በላይ ሲሳተፉበት የአመልካቾች ቁጥር ወደ 98,000 ከፍ ብሏል። ለሰዓቱ ያለን ዜና ይኸው ነው።
ዕለተ እሁድ ጥቅምት 25 2011 ዓ.ም
የራዲዮ መጽሔት ነው ሰዓቱ።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። በሳምንቷ ምርጥ ግጥም አህዱን በል
መድረክ ያ የሰው ልጅ የእድሜ ባህር ጠልቆ የመረመረ ያ የሕይወትን ድፍን እንቁላል መሆን ወይም አለመሆን ሰብሮ የፈለፈለ ያ የሰው ልጆችን የምድር ዕጣ መፈጠር መኖር መሞትን በፈላስፋ ጥልቅ እይታ ምጡቅ ምናብ ያስተዋለ ያ የተውኔት ዓለም ግዙፉ አርካ ያ የዘመን ክስተት ባለቅኔ እውቀት ከጥበብ የታደለ ፍጥረትን ያህል ግትርትል ሕይወትን ያህል ስንክሳር በአንዲት መስመር ላይ ተገሎ ዓለም የተውኔት መድረክ ናት ሲል ነበር ያስቀመጠልን በሦስት ቃላት ሸብልሎ። ሼክስፒር እውነት አለው። ይኸው ዛሬ ሰምናወጡን በስምም ሆነ በግብር ፍቹን ባንቺ ለየ ነው። አዎ የተውኔት መድረክ ናት ዓለም፣ ዓለም እውነቱን ባንቺ አየ ነው። ዓለም የተውኔት መድረክ ናት። ከውቅያኖስ የሰፋ ሐሳብ፣ ከተራራ የገዘፈ እውነት በአንዲት መስመር ሦስት ቃላት መድረክ፣ ዓለም እና ተውኔት። እነዚህን ሦስት ቃሎች ከሊቁ ዘመን ስቢያ ፍቼ ዛሬ በእኔ ዘመን መነጽር በሀገሬ ባስተውላቸው በሀገሬ ልክ ብለካቸው ሦስቱም ቃላት በህብር በአንድ ቀለም አንቺን ስለው አንቺን መስለው አንቺን ሆነው አንቺን አክለው አየኋቸው። እውነት አለኝ እውነት ናቸው። አስቀድሞ ጥንቱም ገና ጥበብ ከደሙ ጋር ውህዶ የተፈጠረ በስም በግብር በእምነቱ ጥሪውን የተቀበለ ዕድሜ ልኩን በቃል ጸንቶ ለሀገር ለወገን በጥበቡ ብርሃን መርጨት የቻለ አንድ አንቺ እንጂ ያለ ፀሐይ ሌላ ኮከብ ምን አለ? ማን አለ እኮ የት አለ? ዓለም ተውኔት መድረክ
Thank you.
እውቁ ገጣሚ ተዋናይና አዘጋጅ ጌትነት ነው በአዲስ አበባ ብሔራዊ ቲያትር አዳራሽ ባለፈው ወር ሁለገቧን የመድረክ ሰው ዓለም ጻያ ወዳጆን ለመቀበል በተሰናዳ ልዩ ዝግጅት
መድረክ ተውኔት ዓለም ሲል ባቀረበውና አሳጥረን ስለ ምርጥ የሳምንቱ ግጥም ባደረግናቸው የግጥም አንጓዎች እንደዚያ የሚባል ነገር ካለ የዛሬ እሁድ ጥቅምት 25 አዝናኛችሁን መጽሔትን እንሆ ጀምረናል።
የአህመድ ተሾመ ደምቢን አይ መሬት ያለ ሰው የሳምንቷ ቀዳሚ ዜማ ደግሞ ሁለት እንበል።
ባፍሎ ነፋስ ፈክሮ ከፍ በየ ሰበር ክንፌን ሰብራ ሄዳ ለማረፍ ስቸግ እንደን ሰው ወዶ መጣትን ያልቀመሰው እርሳት ተዋት ይለኛል አይ መሬት ያለ ሰው
I'm a little bit of a little bit of a little bit of a little
አይ መሬት ያለ ሰው ወጣቱን ድምጻዊ አህመድ ተሾመ ወይንም ደምቢን እናመሰግናለን።
አዲሱ በልጅነትህ እንዴት ያለ ልጅ ነበርክ?
በጣም ጥሩ ልጅ የተባረኩ የተመሰገንኩ።
እንደዚህ ያለ ልጅ እንደምትሆን ገምታለሁ። ስትታዘዝ ያለማንገር አገር ትቀበላለህ?
እንዴታ እንዲያውም ሳልታዘዝ ነው።
ሳይታዘዙ መቀበል በእርግጥ አዲሱ አላሳቢነት ሊሆን ይችላል። ስትታዘዝ ግን
አከበድክብኝ አሉላ። እርግጥ የምታዘዝ ነገር አንተ ግን በመናወቅ
የለም። አዲሱ ቅድም ያስተዋወቅናቸው ምን ልታዘዞች ናቸው ያስታወሱ?
ሳታየር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮቹን ቀልብ ለመሳብና ተወዳጅነትም ለማትረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው።
በቀልዳ ቀልድ ለዛ የተዋበው ፖለቲካዊ ስላቅ በስነ ጽሑፍ፣ በመድረክ አልያም በስዕላዊ ሥራዎች በማኅበረሰብ ውስጥ እየታዩ ያሉ ማኅበራዊ ሕጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው።
ፈታ ዘና ብለው እንዲከተሉት የሚፈቅደው የጥበብ ዘዬ በአጫጭር ትዕይንቶች ይሞላ እንጂ
ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ታዲያ ጭብጡን በቅጡ ከታዳሚው ከማድረስ አያግደውም።
በግለሰቦች የተፈጸመው ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግሥት ሲደረጉ የሚስተዋሉና ነገር ግን
ያልሆኑ ያላቸውን ጉዳዮች ይተቻል ያጣጥላል። ምን ልታዘዝ የጫወታው ስም ነው።
አሁን ከምን ልታዘዝ ካፌ ዘልቀናል። አድማጮች አሉላ አንተ ነህ ወደዚያ ጎራ ለማለት እድሉ የገጠመህ እንዳልል እርሱም ቢሆን የሀሳብ ብቻ ነገር ሳይሆን ይቀራል።
ልክ ነህ አዲሱ። ወደ አዲስ አበባ ያቀኑት የስራ ባልደረቦቻችንም የሳምንታት የስራ ቆይታም መልካም አስተዋሽ ይመስለኛል።
ለጊዜው ግን እኛ ጎራ የማለቱን እድል ባናገኝም ምን ልታዘዝ ካፌ ራሷ ናት ወደ እኛ የመጣችው ነው የምትለኝ?
አሁን አዲሱ በሀሳብም ቢሆን የመሄዱ ንጣ ታዲያ አልተነፈግንም እና በትዕይንታቸው አጓጓዥነት በምናብ ወደዚያው እናቅና።
የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ።
ኧረ እኔ ምንም አውቀው ነገር የለም። ለካፌ መታሰብ ነው ነበር የተጻፈው።
አዎ ጋሻ አልቀበት ቤቱን ሙሉ ቀለም ቀብተውታል። ይሄን እሱንም ቀብተውት ነው።
ማን ነው ይሄ?
አልቀበት
አልቀበት ማን ነው እንዴ? ምን ሆነ ነው ያንሳጣ ማከ ቀለም ቀባው? አሁን አሜሪካ ነው ቆሞበት
ማረለ ሚሩክ ነው
አሜሪካ ሩቅ ነው ወይ?
አዎ የሰላሳ አመት ታሪክ እኮ ነው። ዝም ብለ ቀለም ቀብተ በነዝላልነት ያጠፋው
እና 30 አመት ሙሉ ካፌው ቀለም አይቀባ?
ታሪክ እኮ ነው። ታሪክ ቀለም ይቀባል?
እንዳሻልቅበት እኮ የሰነበተ ነገር አይወድም ጭራሽ።
እንደው ምን ይሆኛል ነው በቀለም ያለፈው? ሌላ አስተዳዳሪ ቢሆን ድሙን ነበር የሚያፈርሰው።
እውነት ጋሻ አልቅበት የኔንም እድል አብረው ነው የቀቡት። ወን እኔ ግጥም ቢኖር ነው
1 ሚሊዮን ዲያስፖራ አለና 1 ሚሊዮን ታሪክ ይዘን እንቀመጣለን እንዴ?
እሱ ብቻ አይደለም ሙዚቃ ፊውስ ትልቅ ተፈክስ ነበር የሚመጣው።
ደግሞ እነሱ ምን አደረጋችኋቸው?
ምን አቃለው ጋሻ አልቅበት አንድ ላይ ቀብቷቸው ይሆናል። ትልቁ ሰው እኮ አይወድም እሳቸው ጭራሽ።
ትልቅ ሰው አይወድም ግጥም አይወድም። ምንድን ነው የሚወደው?
ምንም አጥ
እባክሽን አረፍክ። ምን ልታዝዝ በእኔ ግብዣ? አንቺ መጨረሻ ከፊ
ለምንድን ትቀብሽኝ?
አሜሪካ ማየት ስለምፈልግ አይደለም፣ በቃ ዲያስፖራ ሳይ ደስ ስለሚለኝ ነው።
የግጥሜ መፋቅ ግን አላሳዘነሽ?
በጣም አሳዝኖኛል እንጂ ግጥምሽን ግድግዳውን ፍቀንም ቢሆን እናውጣዋለን።
እንደውም መሬት ይባኮተን ይኸው በነካጆት እንደው ደግሞ የጻፉት እውነት እውነት ሳላስፈቅዶታል።
ዛሬ የተጻፈ ግጥም እንደ ትናንት ነው የሚጥም መስሎሽ ነው? ይሄ ማን ነው? አልቅበት
ቆልኩ። ለምን ስም እንደሚጠፋኝ አልቅም እንጂ እንደማልቅበት አስታውቃለሁ።
ስማ፣ ይሄ ግርግዳ ተፍቆ ግጥሙ መገኘት አለበት።
አረ ዲያስፖራ በመጣ ቁጥር ይሄ ግርግዳ ተፍቆ ካፌው ፍረስ።
ምን አለበት ለዲያስፖራ ምንስ ቢፋክት?
ደግሞ እኮ አሻራችንን በሙሉ በሆነ ባህል ሆኖ ባገኛችሁት ቀለም እየቀባችሁት ይህን ቤት ታሪክ አልባ ልታደርጉት ነው። እነግርሃለሁ፣ ቀለሙ ተፍቆ ግጥሙ መገኘት አለበት። አለበለዚያ ዋ
እንግዲህ ዲያስፖራ ትጥቅ አልፈቱም።
ትጥቃል ፈቱም ወይ ዳያስፖራ በመጣ ቁጥር ካፌ ይፈርሳል ወይ የጠፋ ግጥም የሚፋቅ ግርግዳ የሰላሳ አመት ታሪክ ምን ልታዘዝ ካፌ ጎራ ብለናል። ሚካኤል ታምሬ፣ በኃይሉ ዋሴ ዋጄ ከአዲስ አበባ፣ አለም ፀሐይ ወዳጆ ተመልሰሻል ከዚህ ከስቱዲያችን እንደምን አመሻችሁ? ሰላሳ አመት የቆየ ታሪክ የሚጠይቁትም የቆዩትም የሰነበቱትን የሚመለከት ምን ልታዘዝ የተሰኘ ካፌ ውስጥ የሚሰራ ነው። ሚካኤል ታምሬ ከተዋናዮቹ አንዱ ነህ። በኃይሉ ዋሴ ዲሬክተርና ደራሲ ነህ። ሌሎች ባልደረቦቻችሁ አሉ፣ ዘቢባ ግርማ፣ መስከረም አበራ፣ መስፍናለ ኢየሱስ። እየተወደደ የመጣ ይመስለኛል። ወደ ምን ልታዘዝ ካፌ ጎራ ብለን ወጋችንን ከመግፋታችን በፊት አለም ፀሐይ ከአዲስ አበባ መልስ ነው ያገኘንሽ። ከመሄድሽ በፊት ወግ ነበረን፣ የብዙ አመት ትውስታሽን የቀሰቀሰ አጋጣሚ እንደነበረ ተረድቻለሁ። በቁንጽል ያመጣናት የምን ልታዘዝ ካፌ አጋጣሚሽ ግን ለየት ያለች ናት። አዲስ አበባ ላይ ተመልሰሽ በተዋናይነት የመሳተፍ ያን የምትወጂውን ሙያ በጨረፍታም ቢሆን የማግኘት እድል ሰጥቶሻል። እንዴት ተሳካ? እንዴት ተሰራ? ካንቺን ጀምር።
በጣም አመሰግናለሁ ይህን እድል ስለሰጠህን። መቼም ለጥበብ ሰዎች የምታደርጉትን መድረክ የመክፈት እድል በጣም ነው ማደንቀው። እኔ ምን ልታዘዝ የምትለዋን የቴሌቪዥን ተከታታይ ድራማ ከዚህ አገር ከመሄዴ በፊት ታውቀው፣ ያው እውቁ ባለሙያ ታደሰ ወርቁ በጣም ይወዳታል እና እሱ ነው እንዳያት ያደረገኝ። እውነትም ማየት ከጀመርኩበት ጊዜ ደግሞ እኔም በጣም የምወደውና ማደንቀው ትርኢት ነው እና በሄድኩበት ጊዜ ፈጣሪዎቹንና ተዋንያኖቹን ለማግኘት ሙከራ አደረግኩ፣ አገኘኋቸው። በዛው የተነሳ በተለይም ከተዋናዮቹ ጋር የነበረችኝ ትንሽ ቆይታ ወደ ደራሲዎቹና ወደነ ሚካኤል እንዲወስደኝ አደረገ። ያለኝንም ኢንተረስት አወራኋቸው። ከሌላ በኩል የተደጋገመ አብሬ እንድሳተፍ የተጠየቅኩባቸው መድረኮች ነበሩ። ግን የፈለግኩት ምን ልታዘዝ ውስጥ መግባትንና በተለይም ይሄ ከውጭ የሚመጣውን ዳያስፖራ ተብሎ የሚጠራውን በውጭ የሚገኘውን ኢትዮጵያ በሚመለከት ባህሪ ላይ ከዋጄ ጋራ በስልክም ትንሽ ተነጋገርን። ሀሳቤንም በጣም ቆንጆ አድርጎ ነው የተረዳው፣ ጥሩ አድርጎ ጻፈው። ያው እንዳየኸው ሄጄ ደግሞ አብሬያቸው ተወንኩኝ። እኔም ደስ ብሎኝ ተሳተፉ።
ጋበዙሽ እነሱ? አንቺ ነሽ የመስራት ሀሳቡን ያመጣሽው?
እኔ ነኝ።
አንቺ ነሽ የጠየቅሻቸው?
እኔ ነኝ የጠየቅኳቸው።
ጥሩ ስራዎች በተሰሩ ጊዜ አንጋፋዎቹ የአዲሶቹን የወጣቶቹን ስራ በነጻነት ማድነቅ አንዳንዴ ሲሆን የሙዚቃ ስልክ ተደውሎ አዲስ አበባ ድረስ ቃለ ምልልስ ያደረግንላቸውን ድምጻውያን እንገና የማይታወቁትን የማድነቅና የማወደስ ጠባይሽን ሞድልሽ ነው። ለአድማጮችም በዚሁ እናጋራ። በኃይሉና ሚካኤል ወደ እናንተ ልምጣ። የግል አጋጣሚያችሁን ትነግሩኛላችሁ። በርከት ላሉ አመታት ከሀገር ውጪ ነበረች። ምናልባት በስራዎቿ ካልሆነ በቅርበት የማወቅ እድል አልነበራችሁም። ይሄ አጋጣሚ ሲፈጠር የመስራትም እድል ሲመጣ ምን ተሰማችሁ? እንዴትስ አስተናገዳችሁት?
አመሰግናለሁ በጣም ለበረከቱልኝ ስለጋበዛችሁኝ። በኃይሉ ነው።
እሺ።
ሰይፉ ነበር የደወለልኝ። አለምዬ መስራት ትፈልጋለች እንድታዘጋ ብሎ። የተሰማኝ ስሜት አልነግርህም። ሳገኛትም የተሰማኝ ስሜት ጥቅ በቃ እየተንቀጠቀጥኩ ነበር ማወራት ስልክም ሳወራት እንደተንቀጠቀጥኩ አግኝቻት እንደተንቀጠቀጥኩ ነው። በጣም ማሰብራት በጣም ማሰብራት በጣም የምወዳት ባለሙያነችና በቃ ለእኔ ኢትዮጵያ ነቻ በጣም ብዙ ነገር ነች ለእኔና እንደዛ ብሎ ስጠይቀኝ ሰይፉ በጣም እንደነገጥኩ ና ለሚሽ የደወልኩለት ደውልላት ብሎ ስልኳን ይላክልኝ እና ይህ ያለምዬ እኮ ከምልታዘዝ ካፌ መምጣት ፈለገች ያልኩት ማለት ነው። እና ማውራት ራሱ አልቻልኩም ነበረ። የተሰማኝ ስሜት በጣም ይገርማል። እስከምን መሰል ያልኩት እንድመጣ ተቀባ ስትይ እኔ ከእንግዲህ ምልታዘዝም ባልሰራውም ምንም አይመስለኝም። እንደዚህ አይነት ስሜት የተሰማኝ በጣም እድለኛ እግዚአብሔር በቃ እውነት ባርኮኛል ማለት ነው። እንደዚያ ስሜት የተሰማኝ ዛሬ ደግሞ ደውላ አየሁት የተረሱ ወደድኩት ስትለኝ እኔ ይቻል የሚማቅ የተሰማኝ ስሜት ነው። አሁንም ራሱ ከሷ ጋር እንዴት ይሄ መደግ ተገናኝተ መሻሽቶ ማውራት አንድ ሬዲዮ ላይ ከሷ ጋር ማውራት ሳስበው ድልኝነት ከልቤ ነው የምልህ። በጣም ነው የምወዳት ያክብርልኝ በሚ
ግሩም ነው። በኃይሉ የደረሰ ይመስለኛል ምስጋና አክብሮትህም። ይሄ የቀደመና የኋላውን የቀደሙ ባለሙያዎችን በጥሩ መንፈስ ቦታ መስጠት አዲሶቹንም ማበረታታቱ ወደ ላይም ወደ ታችም የሚወርደው እንድንመላለስበት የሚፈልግ መንገድ ይመስለኛል። ሚካኤል ግን የማርሽ አይመስልም። ከግርግዳው ጋር ማጥፋቱን ቀለም መቀባቱን በነጻነት ነበር አቶ ያልቅበት ሲናገሩ የነበረው። ሚካኤል እንዴት ነበር?
አይ እንዲህ በጣም በጣም ከባድ ነበር። እውነት ለመናገር እንዳለ በኃይሉ እንዳለ መጀመሪያ ደወለልኝና ሁሉ ግዜ እናወራለን ስለምንታገስ እናወራ ሶስትም አራትም ክፍል ብትሆን የልባችንን ማለት የምንፈልገውን ነገር ብለን መቆም ካለበት ይቆማል እንጂ ዝም ብለን የምንሰራው ስራ አይደለም። በዚህ ተስፋምተን የገባ ነው ስንጀምርም እና ለመጀመሪያ ጊዜ ያልኩት ምንድን ነው አይላ ከምሉ ልብ በመግባታችን ትልቁ ሽልማት አገኘን። የዋለም እያብራን እንሰራ ነው ያልኩት እና ከባዱ ነገር የነበረው እንዴት ነው አክት የሚደረገው ነው። አሁን አንተ ትሽ አክሽን ብለህ ዝም ትላለህ፣ እኔ እንዴት ነው አሁን ተስፋ ተስፋትች የምሰራው? እዛ ወደ ጥግ ሆኖ አክሽን ብሎ ዞሮ ዴል ነው እኔ የምታጠቀው እና ልጆኝ አባቴ በጣም ቲያትር ይወዳል እና የአንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል ተማሪ እያለሁ ቲያትር ያለሁ ይሄዳሉ አያለሁኝ እና እኔ በንሱ ነጋዴ ስሰራ አይቻለሁ እና የተለያዩ ስራዎቿን ልጆኝ በደንብ አይቻለሁኝ እና አሁን በጣም በቃ ከዚያ አይነት እንትን ጋር እንዴት ነው ተፋድጄ የምሰራው የሚለው የምር በጣም ለእኔ ከባድ ቻሌንጅ ነበር እና በሚስጥር እንመካከር ነበር። በቃ አሁን በቃ ኮስተር ብለን እንስራ ምናምን የተባባልን ያንን ስሜት ማሸነፉ በጣም ከባድ የነበረው ደግነቱ ለየንም ያው ብዙ ጊዜ እናንተ እንዳትቀርብ ሰማለሁ እና እንደምታውቃት እሷም ነገሮችን ቀለል አድርጋ በጣም ጓደኝነት እንዲሰማት ታደርገናለች እና ለመጀመሪያ ጊዜ የነበረው ትልቁ ከባዱ ኤክስፒሪያንስ እሱ ነበር ለማለት ነው። ወላ
መልካም። ሚካኤል ታምሬ የምልታዘዝ ተዋናይ፣ በኃይሉ ዋሴ የምልታዘዝ ደራሲና ዲሬክተር፣ ሌሎች ባልደረቦቻችሁንም አመሰግናለሁ። እግዜር ይስጥልኝ። ለአሁኑ
እናመሰግናለን።
Yeah. shash tedam gyalashi cherakant mazinyal shai sinasha
አሰፋ ጃጃው መኮንንና ባለቤታቸው ዶክተር ብሌን ሲዩምን
በሙያቸው እውቅና ማግኘታቸውን ስናቀርብ
እውቅናው ስለምን እንደተሰጣቸውም አውግተውናል።
በዶክተር ብሌን በኩል ጥቂት መቆጠብ ቢኖርም ገፋ አድርገን ግን ማውጣት አልቻለናል።
ዶክተር አሰፋም አገዙን።
እስቲ ለትምህርት ይሆናልና ያለ መቆጠብ ያክሉበት አናቸው።
ያው ህክምና ነው፣ በሽተኛ ማየት ነው፣ ባለቤቴን መደገፍ ነው የሚያደርገው ነገር። ቤተሰብ ይረዳናል፣ እንደ ህብረተሰብ ነው ልጆቻችንን የምናሳድገው። ባለቤቴም የኔም ቤተሰቦች ልጆቻችንን ልጆቻችን ብለው ይዘው ያሳድጉልናል። እነሱ ቼም ክብር ምስጋና ይግባቸው። ብቻዬን ሆኜ ማድረግ ላልችል እችላለሁ። ምክንያቱም አራት ልጆቼ ትምህርት እየተማርኩ ነው ያለኳቸው። እዚህ ሀገር ደግሞ ትምህርት ሲባል ኢንተርንሽፕ ወይም ሬዚደንሲ ሲባል ሆስፒታል ማደር አለ። በተከታታይ 24 ሰዓት እና ከ24 ሰዓት በላይ በአንዴ መስራት አለ እና በሱ ሁሉ እንግዲህ ባለቤቴንም አመሰግናለሁ። እግዚአብሔርም ደግሞ ትዕግስትና ጽናት ደግሞ ስለሰጠኝ አንዳንድ ጊዜ ማቋረጥ በሚያሰኝበት ጊዜ አይ አላቋረጥም፣ ይሄን ነገር ከግብ አደርሳለሁ፣ ምሳሌ ይሆናለሁ ለልጆቼ ማለቴ እንደዛ አይነትን መቻል እንግዲህ እግዚአብሔር ነው የሚሰጠው። ከዛ በኋላ ደግሞ እግዚአብሔር ደግሞ ሰውን በማዘጋጀት ያግዛልን ነው። ትልቅ ቤተሰብ ያለን ወቅቶች ነበሩ። ልጆቼን እርጉዝ ሆኜ እንደዚህ 4 ሰዓት በምሰራበት ጊዜ 36 ሰዓት በምሰራበት ጊዜ አንዳንድ ጊዜ መኪና ቁልፌ የት እንዳረኩ ራሱ አላስታውስም ነበር። ጠዋት ተነስቼ ና
አይገርምም። እሺ
ጠዋት ተነስቼ ስራ ለመሄድ በምነሳበት ጊዜ መኪና ቁልፌን አንዳንዴ ልጆች የሚጫወቱበት ስለሚችሉ በእንደዛ ወቅት አውሳለሁ። አሰፋ ጠቃይሚ መኪና ይዘሽ እጂ በታክሲ ወይም በኦቨር ሄዳለሁ። ያ ሁለታችንም እኩል ስራ ነው ያለን እና እንደዚህ አይነት መስዋዕትነትን ከስሎ ማድረግ ያለብኝን ማድረግ ችያለሁ እና ብዙ ሰዎችን ነው የማመሰግነው። ከዛ በላይ ደግሞ እንግዲህ እግዚአብሔርን አመሰግናለሁ ይህን መቻል ስለሰጠና መጨረስ ያለብኝን በጊዜ መጨረስ ስለቻልኩ።
በጣም እናመሰግናለን ዶክተር ብሌን ሲዩም። እግዚአብሔር ይስጥልን።
ታውቃቸዋለህ አለም ዶክተር ብሌንን? እንኳን አራት ልጅ ራሳቸው ልጅ
ይመስላቸው ልጅ ነው ይመስሉት።
እግዚአብሔር ይስጥልኝ። አመሰግናለሁ።
ወደ ዶክተር አሰፋ እንሂድ። ማሆይ ታልፊያለሽም ይመሰግናል። ታውቃቸዋለህ አሉላ?
አዲሱ አላወቅኳቸው ማናቸው።
ታልፊያለሽ በጣም ደስ የሚሉ እናት የዶክተር አሰፋ አያት ናቸው። ወላጅ እናቱ ደግሞ ሲስተር ፀሐይ ነሻሉ፣ በሙያ ነርስ ናቸው። እዚህ ሀገር ነው የሚኖሩት። እነዚህ ሁሉ ይተጋገዛሉ። ግን ያም ሆኖ አራት ልጆች ማሳደግ ሐኪም ቤት 4 ሰዓት
ከግምት በላይ ነው።
ቀላል አይደለም። ዶክተር አሰፋ እንደው በዚህ ረገድ ትንሽ ገፋ አድርጉ እስቲ።
ብሌን እንግዲህ አንደኛ በትምህርቷ በጣም ጎበዝ ተማሪ ናት። በዲስቲንክሽን የተመረቀችው
በማዕረግ ማለት እሺ፣
በማዕረግ ነው። ሬዚደንሲዋን ሕክምና ድህረ ምረቃ ትምህርቷንም ስትማር እዚህ ሀገር ኤኦኤ ይሉታል፣ አልፋ ኦሜጋ አልፋ ሶሳይቲ፣ የሕክምና ሶሳይቲ ነው በሙያዋ። ትምህርት ቤት እያለችም ጥናቶችን በተለያየ ቦታ አቅርባለች። 4 ልጅ እየወለደች ነው የተማረችው። እንዲያውም ማስታወስ የመጀመሪያ ልጃችንን ከዛ ከሆስፒታል ነው ወደ ማለፊያ ክፍል ሄደችው። ከዛ ደግሞ ሳብ ስፔሻሊቲ የድህረ ምረቃ ደግሞ ጋስትሮኢንተስትናል ስፔሻሊስት ነች። የአንጀት፣ የጉበት፣ ጨጓራ ሕክምናዎችን እና አሁን ለምሳሌ ኢንዶስኮፒ 10 ማያም ሰርታም መጥታ እንደገና ልጆችንም ይዛ ወደ ላይብራሪ ነው የምትሄደው። ሌሎች ልጆች ሊማሩ የሚገቡት ከሷ በጣም ፎከስድ ነች ወደ አንድ አቅጣጫ ላይ
ትኩረት
ትምህርት፣ ስራ፣ ልጆች፣ ቤተሰብ የሚል ላይ ነው። በጎ አድራጎትም ከሆነ እኔም የጠየኳትን ነገር እዚሁም በስራችን ቦታ ኢትዮጵያኖችም ቢሆን ማየት ካለባት ምንም ወደዚህ አትለም። ጎንደርም ሄዳለች
ለመርዳት፣
ጎንደር ሆስፒታል። አዎ ወደፊትም እንግዲህ ደግሞ በተመላላሽ እየሄደች እዚህ በተለይ ኢንዶስኮፒ ስልጠና። ሴቶች ደግሞ የእኛ ሀገር ሴቶች እንግዲህ የኮለን ካንሰር በሽታ አለ። የእኛ ሀገር ሴቶች ራሳቸውን እስቲ ለምርመራ ልምጣ ብለው አይሄዱም። እዛም ላይ በሚመለከት ሀዋሪ ዩኒቨርሲቲ በነበረችበት ጊዜ ጥናቶች ሰርታለች። ጅማ ያለችም በሴቶች የሚደርስ ጥቃት ላይ ጥናት አድርጋ ጽሁፋንም ፓብሊሽ አድርጋለች። ጀርመንም ሄዳ ሪሰርቿን አቅርባለች። እዚህ ደግሞ በስራዋ ቦታ በእርግጥ ነው እዚህ ስራዋ ላይ አለቃዋ ነኝ እዚህ እና እዚህም በሙያዋ በጣም 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 የተመሰገነች
ትልቅ ነገር ነው። የትምህርት ችሎታቸውን ሲገልጡ በጣም የሚገርም ነው። እኔም ስለ ዶክተር አሰፋ የሰማ ነው በዘመኑ ቋንቋ ሰቃይ ተማሪ ፋሉላ ታውቃለህ።
ስለ ራስ መናገር እንደሚከብድ እንረዳለን። ባጭሩ የሚሉት ነገር ካለ
በትምህርቴ እንደተባለው ከመጀመሪያው ጀምሮ አንደኛ ልመውጣ ሁልጊዜ፣ ግን በርቀት ነው ደግሞ የሚሄደው። እኔ የምፈልገውን ነገር ሌላ ነገር መፍጠር አለብኝ ብዬ ነው ሁልጊዜ የማስበው፣ ከተጻፈው ካለው ሌላ። እና መምህሮች ሁልጊዜ ነው የሚያበረታቱኝ የነበረው። እዚህም ሀገር ለምሳሌ መጀመሪያ በወጣት ተመራማሪነት ሲሸለም በሳምባ በሽታ ባጠናሁት የኦክሲጅን ማነስን በዛ ሁኔታ ላይ በመግለጼ ነው። ይሄ ለሳይንስ አዲስ ግኝት ነው። በፊትም ትምህርት ቤት ስገባ ፈረንጆች ምን ማድረግ የምትፈልግ ሲሉኝ የተሻለ ነገር ማድረግ ነው የምፈልገው ነው የምለው። እዚህ መጥቼም ለምሳሌ ሙያዊም መጀመሪያ የዚህ የሴንተሩን ዲቨሎፕመንት ስጀምር ከስታንፈርድ ወጥቼ ታች ጀምሬ ሰዎችንም አሰልጥኜ ሴንተሩንም ወደ ላይ አድርሼ ደግሞ ወደ ጥናት የሚሄድ ማድረግ ነው የምፈልገው ብዬ ነው የሄድኩት። ለምሳሌ አሁን ሰሞኑን አዲስ በኢትዮጵያኖች ላይ የሰራ ነውን ጥናት ለፓብሊኬሽን ልከናል።
ለህትመት ልካችኋል? በሳይንሳዊ መጽሔት ላይ እንዲታተም። የትኛው የህትመት መጽሔት ይሆን?
ክሊኒካል ስሊፕ ሜዲሲን የሚል ነው የሚሆነው። በኢትዮጵያኖች ላይ በአሜሪካ የተጠና ጥናት ነው። አዲስ ነው እንግዲህ ለእኛ ሀገር ለሚሰሩ ሐኪሞች ወይም ለሶስተኛ ለሚሰሩ ሐኪሞች ስለዚህ በሽታ እውቀት እንዲኖራቸው እነሱ እንዴት ነው ያየኋቸው፣ እንዴት ነው ያከምኳቸው፣ ውጤቱስ ምን ነበር የሚለውን አይነት ነው። በሙያና አንድ ፕራክቲስን ሊድ በማድረግ በአካደሚክ ኢንተርፌስ በዚህ ደግሞ ከቼስት ፋውንዴሽን ተሸላሚ በአካደሚክ ሊደርሺፕ እና በበጎ አድራጎትም በሳይንስም በስራ አመራርም በሶስቱም አቅጣጫዎች ነው እስከዛሬ የተሸለምኩት። እና እኔ ሳድግ ተበረታትቼ ነው ያደግኩት። ያገኘሁት ሰው በሙሉ አንተ ጎበዝ ነህ፣ እንዴት ነው የምታስታውሰው እያለ እያበረታታኝ ሄደው።
ይህ ደግሞ ትልቅ ነገር ነው።
አዎ
አሉላ፣ ባለፈው የዘጋንባት ቀልድ ሳትሆን የእውነት ሆና ግን ፈገግ ታደርጋለች።
አከበዱባቸው ነው የምትለኝ። ፈገግ ብቻ ሳይሆን አዲሱ እንዳልከው የእውነት ታሪክ ሆና ታዝናናለች። መለስ ብለን እናስታውስ። የራዲዮ መጽሔት ዘና ባለመንፈስ ፕሮግራሞች የምናቀርብበት ነው። ትንሽ የቀልዳ ቀልድ ለዛ ያለው ነገር መደባለቅ ይጠይቃልና ከእርሶ ቀድሞ የነበሩ ተማሪዎች ዛሬ በሕክምና ሙያ ውስጥ ያሉ በጊዜው እርሶ በትምህርት ላይ እያሉ ፈተና የሚወስዱበትን ሁኔታ የሚያውቁ የገለጹትን ነው ማነሳው። ከባድ ነው የተባለ ፈተና እርሶ ከሚጠበቀው ሰዓት ቀድመው ወጥተው እነኛ ዛሬ ሙያ ጓደኞቹ ያኔ የተማሪ አጋሮቹ ሲወጡ አይተው እንዴት ነው ሲሉት የፈተናው ሁኔታ ከባድ መሆኑን እና ተማሪዎች እየሰሩ ነው በጣም ከባድ ነው የሚለውን አከበዱባቸው የሚል ቃል ነው የተጠቀሙት። እርሶን እንደማይመለከት
አከበዱብን አላለ። እኔ ምን አገባኝ እነሱ ላይ አከበዱባቸው ለምን? እውነት ነው ዶክተር አሰፋ
ትክክል ነው። ምንድን ነው
አከበዱባቸው?
ወጣ ነገሩ አሳሰበኝና እኔ ሀሳብ የያዘኝ ልጆች ለምሳሌ ጥቁር አንበሳ አንደኛ ዓመት ያለው የአናቶሚ ምን ስንማር አጥንቼ እኔ ደግሞ እንደገና እነሱን
ያስተምራሉ
ወደ ፈተና ሲሄድ ማለፌን አለማለፌን አንድ ቀንም ጠይቄው አላውቅም። ያኔ ግን ነገሩ አሳሰበኝና ስወጣ ይሄ ነገር ለምን ከዛ በፊት ብዙ ልጆች ከክፍላችን እንዲደግሙ ተደርጎ ነበር። 40 ምናምን ልጆች ሪኤግዛሚኔሽን ይብታል እና ያኛውም ፈተና እንደዛ ሲሆን እኔ ሀሳብ የያዘኝ ልጆቹ ከበዳቸው።
እርስዎ ግን ተፈታኝ ነዎት አይደለም?
እንደ ተባለው ሁለተኛው ግሩም ተማሪ ከመቶ በስልሳዎች ውስጥ የሚገኝ ውጤት ሲያገኝ እርሶ 90 ውስጥ ነው ከተከታዩ በጣም ርቀት እንደነበሩት በእርግጥም ለእርሶ እንዳልከበደ ያስታውቃል።
አከበዱባቸው። የግድ እዚህ ላይ መግታት ይኖርብናል ዶክተር አሰፋ እንዲሁ ፈገግ እንዳልን።
እናመሰግናለን ዶክተር አሰፋንና ዶክተር ብሌንን። አዲሱ የዶክተር አሰፋ እናትና አያት በስፍራው ነበሩ አልከን?
አዎ፣ አያታቸው ወላጅ እናታቸው ሲስተር ፀሐይ ነሽም ነበሩ።
እስቲ ስሙን ንገሩኝ።
ታድፋለች ምስክር
ታድፋለች
ምስክር
ታድፋለች ለምን ተባሉ?
አይ በመሆኔ አትንኳ ታድፋለች።
ስንት ዓመት ሆኖ?
86
መሆን ነው።
ማይኒ እቺ ልጄ ናት። ዶክተር አሰፋ ጀጃው ነው ለዚህ ክብር ያደረሰኝ።
በዛ ተወለዱት
ጎንደር።
የት?
ደብረ ብርሃን ስላሴ ናት። ጎንደር ናት። አባቴ ጎጃም ነው።
ጎንደር ደብረ ብርሃን ስላሴ ምን ታሪክ አለ? እነማን ነበሩ በዛ ዘመን?
ወይዘሮ አበባ ወልዱ፣ አቶ አለማየሁ ወልዱ፣ ስላንገቷ ገብርዬ፣ ፈንታሁን አለማየሁ፣ ቄስ ልሳነ ወርቅ፣ መምሬ ገብረ ገስት፣ መምሬ ሰይፉ፣ ልጆቻቸው እነዚህ ትልልቆች፣ አባ ገብረ ተንሳይ፣ አባ ወርቁ፣ ተካሽ መኮንን፣ ለማማህን ናቸው አባ በለጠ፣ ማማ ፍልጥቂ።
አሁን እዚህ አሜሪካ ነው እርሶ የሚኖሩት?
አዎ አሜሪካ ልጄ መጥቼ ተድሮስ ገራ ሰባ
እኮ ቆዩ። አሁን አይመለስም ኢትዮጵያ?
ልጆች እኮ ያሉት እዚህ ነው። እንዳንመለስማ ልጄ እሷ አንድ ናት፣ ልጆቼ ደግሞ የእሷ ልጆች ከዚህ ናቸውና እዛ ልመለስ ሰው ስለሌለ ከልጆቼ ጋር ለመለየት ስለማልፈልግ ነው እንጂ አገሬንማ እወዳለሁ። የማይሆኑ ነው እንጂ አገሬን ልለይም አልፈልግ። ልጄ የፈለግኩትን ይኸው ስብስብ አድርጎ ከጉኖ ለደስታ ለክብር ቆፍ አበቃኝ። ልጄ ብሩክ ነው፣ የተባረከ ነው፣ ምሩቅ ይሆንልኝ፣ ዘሩ ይርባ። እግዚአብሔር እንደ እግዚአብሔር ያለ ነው እሱ ለሁሉ ለዝባዛኝ ብሩክ። አዎ የሚያውቅ ነገር የለውም። ለድሀ ያዝናል፣ ለዘመድና ለባድ አይልም፣ ለሁሉ እኩል።
ፀሐይነሽ ወርቁ ጎበዜ።
የዶክተር አሰፋ ምንድን ነው
እናቱ?
ስንት ናቸው ልጆች ከዶክተር አሰፋ ጋር?
7 4 ወንድ 3 ሴት።
እርሶ እዚህ ቆዩ?
አዎ ቆይቻለሁ።
ኢትዮጵያ አልተመለሱም?
ተመልሻለሁ። ባለፈው አመትም እጄ ነበር።
የት ነበር? ኢትዮጵያ
አዲስ አበባ ነበርኩ።
ጎንደር አይደለም። ዶክተር አሰፋ መሸለም እውቅና ማግኘት ዛሬ ምን ይሰማዎታል?
ከመጠን በላይ ደስ ብሎኛል።
ይጠብቁት ነበር?
አዎ እሱ ሁልጊዜም ተሸላሚ በመሆኑ አሁንም ደግሞ ይህንን እድል በማግኘቱ
የበለጠ ሆነ።
እጅግ በጣም ደስ ብሎኛል።
ሌሎቹ ልጆች ዛሬ መጥተዋል እዚህ?
አዎ አንዱም ኢንጂነሩ መጥቷል። ኢንጂነር መኮንን ጀጃው ይባላል። እሱም ከቺካጎ ነው የመጣው። እሱም እንደሱ ተከታይ በጣም ጎበዝ ጀግና ነው፣ ደስ የሚል ልጅ ነው። ሌላው ተፈሪ ጀጃው አለ። እሱም እዚሁ ያለ ባልቲሞር ነው የሚሰራ። አሁን ነው የመጣው፣ አሁን ደርሷል።
ዶክተር አሰፋ ስንተኛ ልጅ ነው?
3ኛ።
አሁን አብረው ነው የሚኖሩት? ሰው
ለብቻዬ ነው የምኖረው። አዎ
ዛሬ እንግዲህ ትልቅ ነገር ነው ለዶክተር አሰፋ እንደ ሌሎቹ ከፍተኛ እውቅና አግኝቶ ሽልማትና ሲመርቁት።
እግዚአብሔር እድሜ ጤና ይስጥልህ። ለሀገሩ ተቆርቋሪ ለወገኑ አለኝታ ሆኖ እድሜ ጤና ሰጥቶት ህዝቡን እንዲያገለግል አገሩን እንዲረዳ ነው የምመኝለት።
ማሆይም እንኳን ደስ ያለዎት።
የብረት ምሰሶ ይሁንልኝ። ለሀገሩ ጠቃሚ ተቆርቋሪ ለወገኑ አሳቢ ይሁንልኝ ልጄ። በጣም ነው የምወደው ልጄ። መርቄዋለሁ። ምሩቅ ይሁንልኝ።
ቀደም ብለን ወደ አስተዋወቅናችሁ ቃለ ምልልስ ነው የምናልፈው። እንግዳችን በመጀመሪያው ክፍል በተስተናገደ ሌላ ቅንብር ከምልታዘዝ ደራሲና ዲሬክተር በኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋርም የምልታዘዝ ተጋባዥ ተዋናይነቷን አጋጣሚ ተንተርሰን በአጭሩ ያወያየናት ሁለገቧ የመድረክ ሰው ዓለም ፀሐይ ወዳጆ ናት። ዓለም ፀሐይ ወዳጆ እንኳን ደህና መጣሽ በድጋሚ።
እንኳን ደህና ቆየኸኛሉ ላይ።
ከረጅም ዓመታት በኋላ ነው ወደ ኢትዮጵያ የተጓዝሽው። ኪነ ጥበብ ነክ ከሆኑ በመድረክ ከተካሄዱት ዝግጅቶች ቀደም ብለን ምልታዘዝን እያነሳን ነበር። እስኪ ስለ ስሜቱ ከዚህ ሁሉ ጊዜ በኋላ አገር መግባት ወደ አገር መሄድ ስለሚፈጥረው ስሜት ውስጥሽ ስላሳደረው ሁኔታ ንገሪን። ከመሄድሽ በፊት ስለነበረው ስትደርሺ የተሰማሽ የኪነ ጥበቡን ጉዳይ ወደ ኋላ እናቆየው።
ይህን አይነት ጥያቄዎች ሲቀርቡ አንዳንድ ጊዜ ለመመለስ እንዴት እንደሚጨንቅ ግርም የሚለኝ አሁን ካየሁት በኋላ ነው። ምክንያቱም ብዙ ጊዜ ስቃይም ሀዘን ለመግለጽ ብዙ ቃል አንዳንድ ሙሉ ቀን ለማውራት ይቻላል። የደስታ ሲሆን ግን ቃል የለውም። በጣም የሚደንቅ ነገር ነው እና የተሰማኝን ደስታ ምንም ቃላት ሊገልጸው ይችላል ብዬ አላስብም። የሚፈሱት እንባዎቼ ግን የደስታ ምልክቶቼ ነበሩ። ያንን ረጅም ሰዓት ተጉዤ ስሄድ የደከመኝም አልመስልም። በመሰረቱ አስቀድሞ ዝግጅት በማድረግ ነው እኔ የምታወቀው። ግን ወደ ኢትዮጵያ ስሄድ ዝግጅቱም ጭንቀቱም ምንም ነገር አልነበረኝም። ጉጉቱ ተጽዕኖ አርጎብኝ እንደሆነም አላቅም። በጣም ልዩ ስሜት ነው የተሰማኝ። እዛም ስደርስ እንዳየኸው ቀደም ሲል የነበሩ የሙያ አባቶቼ፣ መምህራኖቼ፣ አሰልጣኞቼ ወደዚህ ደግሞ እኔ መረዋቸውን ያሰለጠንኳቸውን ያሳደግኳቸው ከዛ ውጪ ደግሞ ቀደም ሲል እንዳልከው በስልክም በተለያዩ ሙያዎች አድንቃቸው የነበሩ ወዳቸው የነበሩ ገጣሚያንም ዜመኞች ድምጻውያን ከወጣው በኋላ የተፈጠሩት እነሱ ደግሞ በሙሉ ዙሪያዬን ከበውኝ ሳይ በቃ ምን ብዬ ልንገርህ፣ በጣም 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 ልዩ ደስታ ነበር የተሰማኝ።
ይሄ የረጅም ጊዜ ርቀት ያገር ናፍቆት አየሩን ይናፍቅ ይችላል። ሁሉ ነገር የሚሳብበት ስሜት እንደሚያዳግት ይገባኛል። መዘጋጀት ግን ይቻል ነበር? ምንም አልተዘጋጀሁም በቃ በደስታው ስሜት ሄድኳልሽ። ምንስ መዘጋጀት ትችይ ነበር?
እውነት ነው መዘጋጀትስ ምን ይቻል ነበር? እንዳልከው በ ቀላል አይደለም። 27 ዓመት እንግዲህ አንድ ሰው ተወልዶ የራሱን ህይወት መስርቶ የሚኖርበት እድሜ ነው ከሀገር የተነጠልኩት። እንደ ሰው ቤተሰቦቼ ሞተውብኝ ያመለጡኝ አሉ። ሳላያቸው የተወለዱ ያገቡ የተዳሩና የወለዱ አሉ። እነዛን ሳይ ተወልደው አድገው አግብተውም ያገኘኋቸው አሉ። እንደ ባለሙያ እኔ ልወስድ የሚገባው ልማር የሚገባኝ እኔ ላውቅ የሚገባኝ የሀገሬና የወገኔ ስሜትና ሁኔታዎች አመልጠውኛል። እንደ ኪነ ጥበብ ሰው መስጠት እንዳለብኝ ደግሞ ልሰጠው ምላሰለጥ ነው የሚችለው ሰው ልረዳው የሚገባኝን ሙያና እኔ ደግሞ መስጠት ያለብኝንም ነገር ሳልሰጥ የቀረውት ያመለጠኝም እንዳለ አይቻል። እና ይሄ ነገር ሁሉ ነው እና ምን ልዘጋጅበት ይችል ነበር? ዛም ስደርስ በዚች በቆየሁባት 40 ቀን እነዛን ነገሮች መገጣጠም ይችል ይሆን ብዬ ያረኩት ሩጫ በጣም ሰፊ ነበር። በጣም ሰፊ ነበር። አንዳንድ ጊዜ ለናዚህ ወርቁም የኮሚቴው አባሎችም የነገርኩት 100 አመት የኖርኩም ይመስለው በዛ የተነሳ ነው። በ40 ቀን ውስጥ ወደ 105 ፕሮግራሞች ነው ያካሄድኩት። በቀን 4 በቀን 5 ቦታ ነበር የሚሄደው። ይሄ የሰውኛውንም የጥበብነቱንም አካል ለማሟላት ባደረኩት ትግልና ሩጫ እና ከባድ ነው። በጣም በጣም ከባድ ነበር።
የበረታ ናፍቆት ይዞ ዘመን የጠገበ ከአገር የተለያየ ስሜትን ታቅፎ ምን እንደሚጠብቁ ሳያውቁ መሄድ በርግጥም በተለየ ስሜት እንዲዋጡ የሚያደርግ ይመስላል። ለዚያም ግን ጊዜ ያገኘሽ አይመስልም። ገና ከአውሮፕላን ማረፊያ ጀምሮ ያንቺን ያህል በጉጉት የተዋጡ ይመስሉ አድናቂዎችሽ፣ የሙያ ጓደኞችሽ ገና ከአውሮፕላን ማረፊያ የተቀበሉሽ እንዴት ነበረ? ይበልጡንም ወደ ኪነ ጥበቡ ወደሚያዘነብለው ይህን ነው። እንዴት አገኘሽው? እንዴት ተቀበሉሽ? እንዴት ተቀበልሽው?
እንዳልከው በጣም ሰፊና ከባዱ የነበረው ለኔ በተለይ በልጅነት እድሜያቸው በኪነ ጥበብ ውስጥ አሰልጥኝ መልምዬ ብየምላቸው የጥበብ ልጆቼ ህጻናት አምባ ልጆች የአራት አመት ህጻን የስድስት አመት ወይ የሰባት አመት ወይም ከፍ ካለ 10-12 አመት ሆነው ያየኋቸው ዛሬ አግብተው ወልደው በየሙያው ተመርቀው ከዛ ከሚወዱትም ግቢ ሳይጨርሱም የተባረሩ ልጆች ነበሩ። ግን የእጄ አሻራ የደረሰባቸው እነሱ ከተከለከሉት መዝሙሮቻቸው ጋራ ነው ግቢ ውስጥ በራይ ቲያትርም የተጠበቁኝ ከነ ልጆቻቸው። እሱ መቼም አንዱ በጣም የበጠበጠኝ ስሜት የፈጠረብኝ እሱ ነው። ሌላው እንዳልኩት በራይ ቲያትር በራይ ቲያትር ነው እኔ ደግሞ ያደግኩበት። ከልጅነት ዘመኔ ጀምሮ የቲያትር ጥበብን በትወናም ይሁን በአጻጻፍም ይሁን በዝግጅትም ይሁን ያደግኩበት ነው። ሀብዬ የሰለጠንኩበት ቤት ነው። እሱን ማየት ራሱ ሌላ ተአምር ነው የሆነብኝ። ከዛ ሌላ ደግሞ የኔን ሙያዊ ፍቅር ወይም ደግሞ ሙያዊ ገዛ አድርጋልናለች ብለው የሚያምኑ ወጣቶቹም እንደነ ተስፋዬ ገብርሃን ነው ያሉት። አሁን ከአውስትራሊያ ለኔ ሲል ነው ተጉዞ የመጣው። እዛም ያሉት ሌሎቹ በዛ መልክ የተቀበሉኝ አቀባበል በጣም ልዩ ስሜት ነው የፈጠረብኝ። የሙያ አባቶችም እንደዛው አቅም ሳይኖራቸው ዱላቸውን ይዘው ነው በድጋፍ ከያሉበት ከተኙበት ተነስተው የመጡት። እንደነ ጌታቸው ደባልቄ፣ እንደ ጋሽ መራዊ፣ ያስተማረኝ ጋሽ ተስፋዬ አበበ፣ እነዚህን ሰዎች ሳይ የተሰማኝን ስሜት መግለጽ ያቅተኛልና ደቤ ያው ደቤ ነው እንደምታውቀው አብረኝ ኖረ። አባቴም ጓደኛዬም ወንድሜም ነው። እና እነሱ የቲያትር ቤቱ ብዙ ትልልቅ ተዋንያን፣ ትልልቁ አርቲስት ከመስሪያ ቤት የተገለሉት በሙሉ መድረክ ላይ አብሬያቸው ብዙ ዘመን ያሳለፍኳቸው የመድረክ ባለሙያዎች፣ የቢሮ አስተዳደር ኃላፊዎች፣ በጠቅላላው ባህል ሚኒስቴሯና ምክትል ሚኒስትሯን ጨምሮ ልዩ ስሜት ነው የፈጠረብኝ ሆነን ለመናገር እና በጣም ነው ደስ ያለኝ። እንደ ሄድኩም አንተ ልክ እንዳልከው የመጀመሪያ የቲያትር መድረክ ብዬ የጀመርኩትን የትምህርት ቤት ሄድ መድረክ ሄጃየሁ። ከዛ ጀመርኩ ለትውስታዬም እንደገና መልሼ ማየት ፈለግኩና ምንድን ያደረግኩት ባሳለፍኳቸው 60 አመታቶቼ ውስጥ እንደገና ሀብዬ ታሪኬን ገልጬ ማንበብ ጀመርኩ ነው መሰለኝ። ያንዳንዱን ምዕራፍ እንደገና አየሁት። በገጣሚነቴም በለው በተዋናይነቴም በአዘጋጅነቴም በሙሉ ህይወቴን እንደገና ከኋላ ጀምሬያየሁ። ቤተሰቦቼም እንደተባለው ተለያይቼ ነበርኩትን በእኚህ ባያቶቼ ቤተሰብ በኩል ያሉት ከጅማ ከናዝሬት ከባህር ዳር የመጣው ሰው የልጅነቴን ፎቶ የሶስት አመት የሁለት አመት ሆኜ ያለኋቸውን ፎቶዎች ገጥሞ ሲሰጠኝ እንደገና ታሪኬን የማየት እድል ገጠመኝ። የማንበብ ራሴን የራሴን በራሴ እሱን ያረኩት። ሌላው መቼም ምን ልንገርህ፣ ገዳማት አልቀሩኝም፣ ቤተክርስቲያን አልቀረኝም፣ የማህበራዊ ተቋማት አልቀሩኝም። እነ መቆደኒያ የልብ ሙማን፣ እነ ባታ ገዳምን፣ የጣይቱ ራሱ ቤተ መንግስቱን ድሮም ባቀው እንደገና እየደገምኩ እየሄድኩ አየኋቸውና የቅኔ ተማሪዎቹ መንደር አልቀረኝም። ገባሁ እዛ ጫካ ውስጥ ሁሉ አገኘኋቸው። ያን አይነት ህይወቴ በቃ አላውቅም ድሮም ባየው አሁን ግን ያየሁበት የድሜና ያስተሳሰብ ወይም ልቦናዬ ሊቀበል የቻለበት መንገድ የተለየ ነበር። እንተም ባለፈው እንዳወራው ከ15 በላይ የጥበብ ምሽቶች ተቋደስኩ። ይሄ ለኔ ተአምር ነው። በቃ በጣም የረካሁበት ደስታዬ ነው ብዬ ነው የማስበው። ደስ አለኝ። በቃ ወጣቱ ገጣሚያን ከየቦታው እየፈለቁ ምን ትፈልጋለህ ከዚህ በላይ ቆመህ እነዛን የምትወዳቸው ገጣሚያን ከጌትነት ጀምሮ ለኔ ቅኔ እየተቀኙ እንደማለት በለው። እነ ነቢይ መኮንን፣ እነ ተፈሪ አለሙ፣ እነ ኤፍሬም ስዩም እምወዳት የሺ እየዘፈነች ምታቃት ነው ባይኔ ገና ሳያት የመጀመሪያዬ ነው። ምን እነ አዜብ ወርቁ መቼም የሚያዘጋጇቸው የተለያዩ ፕሮግራሞች ድንቅ ነበረ። ግጥሙ ይዘንባል በየቦታው በየሄድኩበት እና እንዳልከው የትወና ድል ደረሰኝ። ከጎጃም የሙሉ ዓለም የቲያትር አዳራሽ ነው የጀመረው። ገና በሄድኩኝ በሶስት በአራተኛው ቀን እዛ ያሉት አማተር ተዋንያን እና አርቲስቶች እንዴት አድርገው እንደተቀበሉኝ እዛም ተውኛለሁ ከነሱ ጋር ትንሽ ጣይቱን። እንደዛ አብሬ እየሰራው ያሳለፍኩት ረጅሙ ጊዜ ከጥበቡ ህይወቴ ጋር ነው እና እንደገና ኖሬው መጣሁ ነው።
ምን ያህል ጊዜ ቆየሽ?
6 ሳምንት ብቻ።
በ6 ሳምንት የ27ቱን አመት እንዲማወራል መቻሉን ገምቼ አላውቅም ነበር። እንቅልፍ ሲመጣ በዛው በደረሽበት ቦታ ከቀጠሮሽ በፊት ጋደምትይ ነበር?
ተለመደው አልተኛም። የሚደንቅ በቃ በጣም የመኝታ ሰዓቴን ነው መቀነሰው። ድሮም አሁንም የመኝታ ሰዓቴን ቀንሼ እነዚህን ቁም ነገር ስፍራዎችና ማድረግ የምችላቸውን ነገሮች ማድረግ አለብኝ ብዬ ወሰንኩኝ። እና ጧት እነሳለሁ እስከ ምሽቱ ባሉት ሰዓቶች ውስጥ ይሄም ሆኖ ደግሞ ሳቅንም ደስታንም ምሳናራቱንም ወደ 45 ምሳናራት ከአርቲስቶቼም ከቤተሰቦቼም ጋር ለቅሶም ሀዘኔንም አባቴንም እናቴንም ያጣሁትን ባለቤቴንም መቃብር እሱም ጋር ሄጄ ነበር። እነሱንም አይቻለሁ። ከዚህ በተረፈ ምልህ እነ ፍቃዱንም እና ለሙን እነ ሲራክ ቤተሰቦቻቸውንም ለማጽናናትም እድል
በህይወት የሌሉ የሙያ አጋሮችን ነው
የምትገሮችን እዛም ሄድኩ። ያሉትን ደግሞ ደክመው የተኙትን እንደነ ጋሽ ጀምበሬን አየሁት፣ ያስካለን አየሁ፣ ጋሽ መራዊን ቤታቸው እንደገና ሄጀ ጎበኘው፣ ፕሮፌሰር መስፍንንም ለመጎብኘት በቃ እንደተቻለኝ መጠን ማህበራዊ ግዴታዎችን አከናውኜን የመጣሁት። ያቺም ወዳትንም ንግስት ጌጣይቱን መቃብሯ ላይ ሄጄ አበባ አስቀምጫለች። ባታ ቤተ ክርስቲያን ውስጥ ገዳም ውስጥ ነው ያለችው። አጼ ምኒልክና የጣይቱንም የንግስት ዘውዲቱንም መቃብሮች ጎበኘው። የመጀመሪያውንም ቤተ መንግስትና መጨረሻም የተሰደደችበትን የጣይቱንም ቦታ ሄጄ አይቼው መጣሁ። ዛም ሰዓት አሳለፍኩ።
እንጦጦ ጋራ ላይ ነው።
እንጦጦ አዎ፣ እንጦጦ ዛም ሄጄ ነበር። ሁኔታውንም ደግሞ ችግሩንም ለሚመለከተው ክፍል ለማስታወቅ እድል አገኘሁ። ምክንያቱም ጣራዋ ያፈሳል ባታ ቤተ ክርስቲያን ህዝቡ መደገፍና መርዳት እንዳለበት።
አድማጮች፣ ከዓለም ፀሐይ ወዳጆ ጋር የነበረን ወግ ዘለግ ያለ ነው። ከረዥም ዓመታት በኋላ ለመጀመሪያ ጊዜ ወደ አገሯ ባደረገችው ጉዞ የጠበቃትን የሞቀ አቀባበል አጋጠመኞቿንና ትዝብቶቿን አካፍላናለች። ሙሉን ቃለ ምልልሳችንን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ታዲያ ከቃለ ምልልሱም ከፊሉን ጊዜ እንደፈቀደልን በሌላ ፕሮግራም በራዲዮ እናቀርባለን። አሁኑ ግን እንግዳችንን ሁለገቧን የመድረክ ሰው ዓለም ፀሐይ ወዳጆን ለጊዜው አመስግነን በዚሁ እንሰናበት። እግዜር ይስጥልን።
ዳላት ላይ ልሳቤት ቆጦኗን ለመለየት እነጠለኝ ክፉ ዘመን ከምወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ Say you did not feel
አዲሱ የጊዜ ነገር ይገርማል። ይሄ ዘፈን የተዘፈነበት
ነብዩ ነው ተነለ
ቴዲ አፍሮ የዛሬውን አስቀድሞ ተንብዮ ነበር እንደማለት። አዲሱ ዛሬ ነገሩ ተለውጧልና ጉዞ ወደ ናፈቀን ሀገር የሚለው መንገዳችን በደሃላክ ይሁን እንዴ ታዲያ?
በዛ ሄደን ምን ልታዘስካፍ? አርማጮች አሁን ሰዓቱ የንጉሴ አክሊሉ መስኮት
የሚከፈትበት።
ኩሉ አመክሩ ወዘ ሰናይ አዝኑ
ሁሉን መርምሩ
መልካም የሆነውን ያዙ።
ኩሉ አመክሩ
አመክሩ ወዘ ሰናይ አዝኑ
ይበልብለናል ዶክተር አግደው ረዲ።
ሁሉን
መርምሩ ይሄ ራሱ ፍልስፍና ነው። ትማራለህ እንጂ ሰው ልትጎዳ አይደለም። ግን ሰውን ከድህነት ከድንቁርና ለማዳን ነው የምትመረምረው። ስትመረምር ደግሞ አሰርና ገሰሱን አንጎል ውስጥ አትከትም። መርምር ነው ያለው አይደለም እንዴ? ከመረመርክ በኋላ ግን የተሻለውን ያዝ ነው ያለው። ይሄ የህይወት መመሪያ ነው የሚሆነው።
ይሄ ነገር ዩኒቨርሲቲ ተማሪዎች ድረስ ላይ ባጅ ላይ
አለ። ይሄ ነው አዎ ይሄ ነው። የቀደም ኃይለ ሥላሴ ዩኒቨርሲቲ አርማ ይሄ ነው። የምኒልክ አርማ ይሄ ነው።
ቀደም ባለው ጊዜ ቀድመም ዶክተር አግደው ረዴ እንዳሉት ተማሪዎች ወደ ትምህርት ቤታቸው ሲገቡ ከትምህርት ቤታቸው በር ላይ ጊዜን ስሩበት እንጂ ጊዜ አይስራባችሁ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው። አንዳንድ ቦታ ደግሞ እንደዚሁም ብዙ ጊዜ እንደሚነገረው አንድ ቀለም የነገረህ እንደ አባትህ ይቆጠራል ተብሎ ተማሪዎች አስተማሪዎቻቸውን እንደ ወላጅ አባት እያዩ እንዲያከብሩ ጭምር ምክር ይሰጥ ነበር። ኩሎ አመክሩ ወዘሰናይ አጽኑ፣ ሁሉም መርምሩ የተሻለውን ያዙ ነው።
ሁሉን ነገር መርምሩ። መመርመር የግድ ነው። አንጎል አይገታም፣ አይታሰርም። ስለዚህ ይህን የተማረ ዜጋ ምን ይሆናል መሰለም? ሁሉን መርምሩ የተገኘውን ዝረፉ አላለም፣ ተጠንቀቁ ነው ያለው። ምክንያቱም አንጎል ውስጥ ከገባ በኋላ ያበላሻል፣ የማይሆን ነገር አትክተት ነው። እንዳልከው ሰንደቅ ዓላማ አለ፣ ስነ ስርዓት ነው፣ መዝሙር አለ። እሱ ብቻ ሳይሆን የቦይ ስካውትም አለ፣ የስፖርት ክላብ አለ፣ የበጎ አድራጎት ድርጅት አለ፣ የሙዚቃ ክበብ አለ። እንዲሁም ደግሞ የልዩ ልዩ ጉዳዮች ቤተሰብን ጨምሮ አለ። ሁለተኛ ደግሞ በትልቅ ብሔራዊ በዓል ጊዜ ደግሞ ቤተ መንግስት ይከዳል። የገና በዓል ሄዶ ተሰልፎ ልብስ ለብሶ ኬክ ይሰጠዋል። ተማሪ እና ይሄ እኮ አሳውን ይለውጠዋል። ወደ ሀገር ነው የሚያሳስበው። ምክንያቱም አይምሮ ሁልጊዜ የሚመካበት ምስል የሚመካበት አካል ያስፈልጋል። አሁን ሰው ወደ እግዚአብሔር እኮ የሚሄደው ወዶ አይደለም፣ ሰውን እኮ ስለማያምነው ነው። ሰውን የማያምን ሰው ወደ ረቀቀ ኃይል ይሄዳል። እየሄዱ መታየት አገር ሆኖ ንግግር ሲደረግ መስማት ለልጆቹ ትልቅ ነገር ነው፣ ለወጣቱ ማለት ነው፣ እንደ አባትና እናት ማለት ነው። ሌላው ደግሞ የጉዞ የሽርሽር አላቸው። ከዚህ አስመራ ይሄዳሉ፣ ከዚህ ድሬዳዋ ይሄዳሉ፣ ከዚህ ደግሞ ወደ ደብረ ብርሃን ደብረ ሲና ይሄዳሉ፣ ወሎ ደርሰ ይመጣሉ። አንዳንድ ተማሪዎች በግሩፕ ይሄ ቀላል ያዳብራቸዋል፣ ባህላቸውን ያዳምራል። ሌላው ደግሞ የእውቀታቸው እንዲዳብር የክርክር ክበብ አለ፣ ዲቤቲንግ ክለብ አላቸው፣ የንግግር የቲያትር ክበብ አለ። ህብረተሰቡ በቲያትር የሴት እንደ ወንድም ጉዳይ ይዛ ይማራሉ ልጆቹ።
ግብረ ገብ ትምህርት መሰጠቱና ሰንደቅ ዓላማ ሲሰጠል እንደው የነበረ ስሜት ይሄ አሁን የሰንደቅ ዓላማ ፍቅር እንዲያድርብን በብዙ እየተነገረ ነው። አሁን መሀል ላይ ትንሽ ተቋርጦ
እሱ እኮ
አስተዋጽኦ እንደው
የለም። የለም ወደ ሌላ ግባ። ወደ የምትገባው ምንድን ነው? በኢትዮጵያ በመንግስት መስሪያ ቤቶች፣ በወህኒ ቤቶች፣ በፖሊስ ሰራዊት እስከታች ድረስ፣ በኤርፎርስ እስከታች ድረስ፣ በኔቪ እስከታች ድረስ፣ በምድር ጦር እስከታች ድረስ የንስሐ አባት አለ። የንስሐ አባት አለ። ያ ንስሐ አባት ደግሞ የሚቆጣጠረው ሌላ የተማረ ቄስ አለ። ያለ ምክንያት አይመደቡም። ጎበዝ መሆን አለባት። ሲያስተምሩ የሚያሳምኑ፣ ሰው ሲጨነቅ የሚያጽናኑ፣ ሲሞት ደግሞ ጸሎት አድርገው የሚቀብሩ፣ ሲታመም የሚጠይቁ ናቸው። በየትምህርት ቤቱ ደግሞ የግብረ ገብ አስተማሪ አለ። አሁን በጠየቀው መልክ
እነዚህ አላማቸው ምንድነው? ጧጧት ንግግር አጭር ያረጋሉ። የኢትዮጵያ ደግሞ ሳይንስ የሃይማኖት ሳይንስ እንደሌላው ሀገር አይደለም። 366 እና 365 ቀን
ሁለቱም ያብለውታል።
ለእያንዳንዱ ቀን የጸሎት ነገር አለ። ከፈለክ ለእያንዳንዱ ወር አለው አይደለም? ያንዱ አለ። ከተማርከው ሌላ ሀገር የሌለ ሳይንስ ነው። ይሄ አሁን የምታወራቸው ካናዳ ምናምን የመጣ የጻፈው አታገኘውም። ላቲኖችም የብቻቸው አለ። አንግሊካን ቸርች የእንግሊዝ ቤተክርስቲያን አለው። ፕሮቴስታንቶች ይኖራቸዋል። ግን የኢትዮጵያ ቤተክርስቲያን እንኳን ሌላው ቀርቶ ስለ መላእክት እና ስለ ሰማዕታት ያላቸው የጸሎት ስርዓት አለ። የለም
እንደ
ስለዚህ ይሄ የቀረው አሁን የሚያጽናና ሰው ያስፈልጋል። እና ይህ ነበር ማለት ትምህርት ቤቱም በጣም ይሰጥ ነበር።
አድማጮች፣ እንደምታውቁት የትምህርት ጉዳይ እንዲህ ባጭሩ የሚቋጭ አይደለም። ዶክተር አግደው ረዴ በሰፊው ነው ያጫወቱኝ። ወደፊት በሰፊው የምንጨዋወተው የምንነጋገረው የምንወያይበትም ይሆናል ብዬ ተስፋ አደርጋለሁ። ዶክተር አግደው ረዴን አመሰግናለሁ። ለዛሬው በዚሁ ይብቃል።
አሁን የመሰናበቻ ዜማ ነው የሚቀረን። አሉላ
በጀመር ነው በአስቴር አወቀ ፍቅርን ጨርሼው እንሰናበታለን።
አድማጮች፣ አጫጭር የማጠቃለያ ዜናዎችን አሰማለሁ። በሮይተርስ የዜና አገልግሎት ዘገባ መሠረት የእግዚአብሔርን ስም በማጉደፍ ክስ ተወንጅላ የሞት ፍርድ ላይ የቆየችውና ከስምንት ዓመታት እስር በኋላ በነጻ የተለቀቀችው የፓኪስታን ክርስቲያናዊ ባለቤት ፕሬዚደንት ዶናልድ ትራምፕ ከለላ ይሰጧት ዘንድ ተማጽኖ አቅርቧል። በዚህ የእንግሊዝ ፓኪስታን ክርስቲያኖች ማኅበር በተቀረጸውና ዛሬ በሮይተርስ በታየው ቪዲዮ የአሲያ ቢቢ ባለቤት አሺቅ ማሲህ በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮችን አስቆጥቷል። የአሲያ ቢቢ ጠበቃ ሳይፉል ሙሎክ በበኩላቸው ትላንት ሲናገሩ ቢቢ ፍርድ ቤቱ በነጻ ካሰናበታት በኋላ ሙስሊሞች ስፋት ያለው ተቃውሞ ስለጀመሩ ለሕይወት የፈርቼ ከፓኪስታን ወጥቻለሁ ብለዋል። ታሪቅ ላቤክ የራሱል አላህ የተባለው የሙስሊም ነውጠኛ ቡድን አባላት በፓኪስታን ትላልቅ ከተሞች መንገዶችን በመዝጋት ባለፈው ረቡዕ አሲያ ቢቢን በነጻ ያሰናበቱ የጠቅላይ ፍርድ ቤት ዳኞች እንዲገደሉ ጥሪ አቅርበዋል። ዛሬ በተካሄደው የኒውዮርክ ሲቲ ማራቶን የወንዶቹን ኢትዮጵያዊው ሌሊሳ ዴሲሳ፣ የሴቶቹን ኬንያዊቷ ሜሪ ኬታኒ አሸንፈዋል። ሌሊሳ በኒውዮርክ ሲቲ ማራቶን ድል ሲቀዳጅ ለመጀመሪያ ጊዜ ነው። በውድድሩ ከ50,000 በላይ ሯጮች ተሳትፈዋል። በ55 ሯጮች እንደ አውሮፓውያን ዘመን አቆጣጠር በ1970 የተጀመረው የኒውዮርክ ሲቲ ማራቶን ዛሬ አድጎ ከ50,000 በላይ ሲሳተፉበት የአመልካቾች ቁጥር ወደ 98,000 ከፍ ብሏል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ፕሮግራማችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ ተሰናበትን። ሰላም
ደህና ደሩ።